የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ እንኳን ለአውሮፓውያኑ 2019 ዓ.ም አዲስ ዓመት በሰላም አደረሳችሁ። ዛሬ ሁለተኛ ቀኑን ይዟል። ጽዮን ግርማ ነኝ። ለዛሬ ረቡዕ ታህሳስ 2024/2011 ዓ.ም ምሽት የመራረጥናቸውን ዝግጅቶች ይዤ አብሬያችሁ ቆያለሁ። የቀድሞውን የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጌታቸው አሰፋን በቁጥጥር ስር ለማዋል ከትግራይ ክልል ጋር እየተነጋገረ መሆኑን የፌዴራል አቃቤ ሕግ አስታወቀ።
ስለዚህ ቅድም የተጠቀሰው ትክክልን በወንጀል ተጠርጥሮ ጉዳያቸው በሕግ ፊት እንዲታይ የእስር ትዕዛዝ የወጣባቸው ግለሰብ እንደሆኑ ለማረጋገጥ ችለናል።
በሙሉ ዘገባ እንመለስበታለን። ወደ ሐረር ደቡብና አማራ ክልልም ተጉዘን ዘገባዎችን እናስደምጣችኋለን። ሌሎች ዘገባዎችም ይኖሩናል። የሙዚቃ ምርጫም አለን። አብራችሁን ቆዩ። ዜና እናስቀድም። አጠራ ላሉ ለምሽቱ ዓለም አቀፍ ዜናዎች ተመልሼ መጥቻለሁኝ። የቀድሞ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጌታቸው አሰፋን በቁጥጥር ስር ለማዋል ከትግራይ ክልል ጋር እየተነጋገረ መሆኑን የፌዴራል አቃቤ ሕግ አስታውቋል። አቃቤ ሕግ ዛሬ እንዳስታወቀው መቀሌ የሚገኙት አቶ ጌታቸው አሰፋ በፖሊስ እንደሚፈለጉ ከታወቀ ቆይቷል። የእስር ማዘዣው ከወጣባቸውም ሰንበት ብሏል ብለዋል። አቶ ጌታቸው አሰፋ የተጠረጠሩት በከባድ የሰብአዊ መብት ወንጀል ጥሰት ነው ተብሏል። በሌላ በኩልም ሰሞኑን የሚከበረውን የገና በዓል ምክንያት በማድረግ ከ500 በላይ ለሚሆኑ ታሳሪዎች ይቅርታ መደረጉን ጠቅላይ አቃቤ ሕጉ አስታውቋል። የዚህን ዜና ዝርዝር ወደ በኋላ ላይ ተመልሰን ይዘን እንመጣለን። ዶጎን ጎሳ አባላት መሆናቸው የተጠረጠሩ አዳኞች ትላንት ማዕከላዊ ማሊ የሚገኝ አንድ የፋላኒ ጎሳ አባላት መኖሪያ ቀይ ላይ ባደረሱት ጥቃት 37 ሰዎች መገደላቸውን የመንግስት ባለስልጣናት አስታወቁ። የኮልኖጎ መንደር ባህላዊ መሪ ሙሳ ዲያሎ እና ቤተሰቦቻቸው አባላት በሙሉ በጥቃቱ ከተገደሉ ውስጥ መሆናቸውን ድንገቱን የተከታተሉት አንድ የአይን እማኝ በሰጡት አስተያየት ተናግረዋል። በርካታ ሰዎች ላይ የመቁሰል አደጋ መድረሱንና ቁጥራቸው የበዛ መኖሪያ ቤቶችን በእሳት መጋየታቸው ተዘግቧል። የመንግስት ባለስልጣናት በመሬት ይገባኛልና በውሃ ምንጭ የባለቤትነት ውዝግብ ሳቢያ በሁለቱ ጎሳዎች መካከል ላለውና ረጅም ጊዜ ለዘለቀው ግጭት መቋጫ ለማበጀት ተዋጊ ብልሻዎችን ትጥቅ ለማስፈታት ጥረት ይዘዋል። ይህ በእንዲህ እንዳለም የተባበሩት መንግስታት ድርጅት ባወጣው መግለጫ ከትላንት በስቲያ በተገባደደው የአውሮፓውያኑ 2018 በግጭቶቹ ሳቢያ የተገደሉት ሰዎች ቁጥር ከ500 በላይ መሆኑ ይፋ ተደርጓል። ባለፈው ዓመት በዩናይትድ ስቴትስ እና በአገራቸው መካከል ተጀምሮ የነበረው ይሁንታን ያዘለ ፈቃድ በአዲሱ ዓመት በ2019 እንደሚቀጥል የሰሜን ኮሪያው መሪ ኪም ጆንግ ኡን ፍንጭ ሰጡ። ፕሬዚዳንት ኪም በትላንትናው ዕለት ባሰሙት የአዲስ ዓመት መግቢያ ንግግራቸው ከፕሬዚዳንት ትራምፕ ጋር ንግግር ለማድረግ ፈቃደኛ እንደሚሆኑ፣ ነገር ግን በሀገራቸው ላይ የተጣለው ማዕቀብ ግን በቅድሚያ መነሳት አለበት ብለዋል። ዩናይትድ ስቴትስ ለዓለም የገባችውን ቃል መጠበቅ ከተሳናትና በህዝባዊ ዲሞክራሲያዊ የኮሪያ ሪፐብሊክ ጋር የምታደርገውን ግፊትና ማዕቀብ እንዲቀጥል የምታደርግ ከሆነ የሀገራችንን ሉዓላዊነት ለማስከበርና ጥቅማችንን ለማስጠበቅ ሌሎች አዳዲስ አማራጮችን መፈተሽ እንገደዳለን ሲሉ ኪም አስጠንቅቀዋል። የአዲሱ ዓመት ንግግራቸው በአመዛኙ ሊንኮታኮት በተቃረበው የሰሜን ኮሪያ የምጣኔ ሀብት ይዞታና የዜጎቻቸውን ህይወት ለማሻሻል ባላቸው ፍላጎት ላይ ያተኮረ ነው ተብሏል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ ስንሻገር
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በዜናው ላይ ወደ አስደመጥናችሁ ወደ ቀዳሚው ርዕሳችን ነው የምናልፈው። የቀድሞውን የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጌታቸው አሰፋን በቁጥጥር ስር ለማዋል ከትግራይ ክልል ጋር እየተነጋገረ መሆኑን የፌዴራል አቃቤ ሕግ አስታወቀ። አቃቤ ሕግ ዛሬ እንዳስታወቀው መቀሌ የሚገኙት አቶ ጌታቸው በፖሊስ እንደሚፈለጉ ከታወቀ ቆይቷል። የእስር ማዘዣም ከወጣባቸው ሰንበት ብሏል። አቶ ጌታቸው አሰፋ የተጠረጠሩት በከባድ ሰብአዊ መብት ጥሰት ወንጀል ነው። በሌላም በኩል ሰሞኑን የሚከበረውን የገናን በዓል ምክንያት በማድረግ ከ500 በላይ ለሚሆኑ ታሳሪዎች ይቅርታ መደረጉን ጠቅላይ አቃቤ ሕግ አስታውቋል። ዛሬ በጠቅላይ አቃቤ ሕግ የተሰጠውን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኮልናል።
የኢትዮጵያ ፌደራል መንግስትና የትግራይ ክልል መንግስት በጌታቸው አሰፋ ጉዳይ ማዶ ለማዶ ከትራንት ጀምሮ እየወጡ ያሉ መረጃዎች አመለከቱት ይሄንን ነው። የቀድሞው የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጌታቸው አሰፋ በቁጥጥር ስር እንዲውሉ ከትግራይ ክልል መንግስት ጋር እየተካሄደ ያለው ንግግር እስካሁን አለመጠናቀቁን ነው ጠቅላይ አቃቤ ሕግ ያስታወቀው። በከባድ የሰብአዊ መብት ጥሰት የተጠረጠሩ ከፍተኛ የደህንነት ባለስልጣናት በቁጥጥር ስር ከዋሉ ከሳምንታት በኋላ እነሆ የአቶ ጌታቸው ጉዳይ ጎላ ብሎ መነገር ጀምሯል። የመስሪያ ቤታቸውን የአምስት ወራት ያፈጻጸም ሪፖርት ለማቅረብ ትናንት በፓርላማ የተገኙት ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ ከአባላት ለተነሳ ጥያቄ ምላሽ ሲሰጡ ጉዳዩን ግልጽ አድርገዋል። በከባድ የሰብአዊ መብት ጥሰት ተጠርጥረው የሚፈለጉትን አቶ ጌታቸው አሰፋን እስካሁን በቁጥጥር ስር መዋል አልመቻላቸውን ነው ጠቅላይ አቃቤ ሕጉ ያመለከቱት። በትግራይ ክልል መቀሌ እንደሚገኙ ግን ተናግረዋል። ዛሬ ለጋዜጠኞች መግለጫ የሰጡት የጠቅላይ አቃቤ ሕግ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ዝናቡ ቱኑም የኚህ ተጠርጣሪ ጉዳይ የሚገኝበትን ሁኔታ አብራርተዋል።
የመረጃ ደህንነት ዋና ኃላፊ የነበሩት አቶ ጌታቸው አሰፋ በትግራይ ክልል መቀሌ እንደሚገኙ በግልጽ ጠቅላይ አቃቤ ሕጉም አንስቷል። ስለዚህ ቅድም የተጠቀሰው ትክክልን በወንጀል ተጠርጥሮ ጉዳያቸው በህግ ፊት እንዲታይ የእስር ትእዛዝ የወጣባቸው ግለሰብ እንደሆኑ ለማረጋገጥ ችለናል። ያገኘነው መረጃም እሱ ነው። በሌላ በኩል እነዚህ አካላት ለምንድን ነው መያዝ ያልተቻለው የሚል ጠቅላይ አቃቤ ሕጉም በዝርዝር ያስቀመጧቸው ምክንያቶች አሉ። በእኛ ደረጃም ያየነው አንደኛው ምክንያት አንዱ የተፈጸመው ወንጀል ውስብስብ ከመሆኑ ጋር ተያይዞ እነዚህን ወንጀሎች ድርጊቶችን ለማጣራት የወሰዳቸው የራሱ ጊዜ አለው። በሌላ በኩል ደግሞ የከፍተኛ መንግስት የስራ አመራር ኃላፊዎችን ከመሆናቸው ጋር ተያይዞ አሉታዊ ተጽዕኖ ማሳረፉ አይቀርም። ይህን መነሻ አድርገን እነዚህ አካላት የት እንዳሉ ለማረጋገጥ ሰፊ ጥረት ሲደረግ የነበረበት ሁኔታ አለው።
አቶ ጌታቸውንም ሆነ ሌሎች ተጠርጣሪዎችን ለህግ ለማቅረብ የሚደረገው ጥረት እንደሚቀጥልም አቶ ዝናቡ ተናግረዋል።
ህዝብ ውስጥ መደበቅ አይቻልም። የትኛውም የሀገራችን ህዝቦች የህግ በላይነትን የትኞቹም ህዝቦቻችን የህግ በላይነትን ለማረጋገጥ የከፈሉት መስዋዕትነት በተለይ የትግራይ ክልል ህዝብ የከፈለው መስዋዕትነት ቀላል አይደለም። የህግ በላይነትን ለማምጣት ይህን የኃይል መስዋዕትነት የሚከፍል ህዝብ በወንጀል የሚጠረጠሩ ግለሰቦችን ደግሞ በጉያው ስር አስቀምጦ ይቆያል የሚል ደግሞ እኛ እምነት የለንም። በእርግጥም በቅርቡ እነዚህ አካላት በህግ ፊት ቆሞ የህግ ውሳኔ የሚያገኙበት ፍርድ ቤት ብቻ እና ፍርድ ቤት ብቻ የሚወስንበት እድል ይኖራል ብለን እየሰራን ያለንበት ሁኔታ ነው አለ። እነዚህን አካላትን ለመያዝ ትላንትም ክቡር ጠቅላይ አቃቤ ሕጉ እንደገለጹት የበርካታ የሰው ህይወት መጥፋት አያስፈልግም። ያን ሳናደርግ በጥንቃቄ በጋራ በመመካከር በክልል መስተዳድሮቹ ጋር በጋራ በመስራት ተጠርጣሪዎቹ ጉዳዮቻቸውን በህግ ብቻ የሚዳኙበት ስርዓት እንፈጥራለን ብለን እየሰራን ያለንበት ሁኔታ ነው አለው። በአጠቃላይ በቀጣዩም ቢሆን ማንም በዚህ ሀገር ላይ የፖለቲካ ስልጣን ስላለ ብቻ ወይንም ደግሞ ሀብታም ስለሆነ ብቻ ወይንም ደግሞ የሆነ የህዝብ ተገናለኝ በሚል ብቻ በህዝብ ውስጥ እየተወሸቀ የሚሄድበት አሰራርም ሂደትም ሁኔታ ይኖራል የሚል እምነት የለንም።
የኢትዮጵያ መንግስት በአቶ ጌታቸው አሰፋ ላይ የእስር ማዘዣ ማውጣቱን ተፈላጊም መሆናቸውን በግልጽ ሲያስታውቅ የመጀመሪያው ነው። ከሳምንታት በፊት በቁጥጥር ስር በዋሉት ምክትላቸው አቶ ያሬድ ዘሪሁን የፍርድ ሂደት ወቅት ስማቸው ቢጠቀስም እንደዚህ እንዳሁኑ ይፋ መግለጫ ተሰጥቶበት አያውቅም። የፌዴራል ጠቅላይ አቃቤ ሕግ ቃል አቀባይ ግን አቶ ጌታቸው እንደሚፈለጉ ከመጀመሪያውም ግልጽ ነበር ይላሉ።
አንደኛ የወንጀል ድርጊት ውስጥ ተሳታፊ መሆናቸውን መጠርጠር ከተጀመረበት ጊዜና በጥናታችንም ካገኘ ነው ፍጀምረው ኦልሬዲ ይሄኛው እንደሚፈለጉ በተደጋጋሚም ሲገለጽ የነበረበት ሁኔታ ነው አለ። እንደሚጠረጠርና በአንዳንድ የወንጀል ድርጊቶች ላይ እጃቸው እንዳለ በተደጋጋሚ ሲገለጽ የነበረበት ሁኔታ ነው አለ።
ስለዚህ የእስር ማዘዣው ከወጣ ቆይቷል።
እኛ ጥናቱን ከጨረስን ጊዜ በኋላ እና በተለይ የሚጠየቁት አካላት ጉዳያቸው በህግ ላይ በህግ እንዲጠየቁ እና በህግ አግባብ ጉዳያቸውን እንዲከታተሉ ማድረግ ከጀመርንበት ጊዜ ጀምሮ እሳቸውም እዛ ውስጥ እንዳሉ ለማረጋገጥ ችለን።
እንግዲህ ትናንትናም በህዝብ ተወካዮች ምክር ቤት ለጠቅላይ አቃቤ ሕግ ብርሃኑ ጸጋዬ የተነሳ ጥያቄ ነው። ምንድን ነው ችግሩ? ከትግራይ ክልል እሳቸውን አንሰጥም የሚል ተቃውሞ አለ። ምንድን ነው ያለው?
አንደኛ በዚህ ዘርፍ ላይ ያሉት አካላት ከፍተኛ መንግስት ማቀር ውስጥ ያሉ ናቸው። ስለዚህ ባላቸው የአመራር ደረጃ ቶሎ ብሎ ማግኘትም በራሱ ጊዜ ይወስዳል። በሌላ በኩል ያሉበትን ሁኔታ ማወቅ ደግሞ ራሱ መቻል ላይ ጥናት ፈለግ ነበር። እነሱን ከጨረስን በኋላ ነው ወደ ማወቅ ደረጃ ደረስነና ከክልሎቹም ጋር ክልል መስተዳድሮቹም ጋር እየተነጋገርን ያለንበት ሁኔታ ነው ያለው። አሁን ያሉበት ቦታ ገልጸን ትላንትም ጠቅላይ ካበጉ እንደገለጹት ክልል መስተዳድሮቹም እንደዚህ በጋራ ትብብር ምክንያቱም አንድ ሀገር ነው ያለችን። ስለዚህ ማንም ሰው ከወንጀል ሰርቶ የትም ሆነ ይችላል። በእርግጠኝነት ህዝባችንም ይህን አይቀበልም። የህግ በላይነትን ለማረጋገጥ ሰፊ ትግል ሲያደርግ የነበረው ህዝብ ነው። ስለዚህ ከነዛ ማቅሮች ጋር የበለጠ ተነጋግረን ጉዳያቸውን ጭምር በህግ ፊት ሆኖ እንዲከታተሉ ማድረግ ስራ ይሰራል። ስለዚህ እየተነጋገርን ያለንበት ሁኔታ ነው።
ዛሬ በጠቅላይ አቃቤ ህግ ጽህፈት ቤት የተሰጠው መግለጫ በልዩ ልዩ ጉዳዮች ላይ ያተኮረ ነው። ከ500 በላይ የሚሆኑ የህግ ታራሚዎች በይቅርታ እንዲፈቱ የተወሰነውን ውሳኔ የተመለከተው እዚህ ላይ ይጠቀሳል። የጠቅላይ አቃቤ ህግ የይቅርታና ምህረት ቦርድ ጽህፈት ቤት ኃላፊ ዘለቀ ዳላሉ ይቅርታው ምን አይነት ታራሚዎችን እንዳካተተ አስረድተዋል።
በወቅቱ 1/3 ሞልቷቸው ወይንም ይቅርታ ለመጠየቅ የሚያስችለው መስፈርት አሟልተው ያቀረቡ አጠቃላይ 538 የሚያሉ የፌደራል ታራሚዎች በክልሎችም ታስረው ያሉት ግን በፌደራል ፍርድ ቤቶች ውሳኔ የተሰጠባቸው ጉዳያቸው የፌደራል የሆኑ 538 ታራሚዎች የገናን በዓል ምክንያት በማድረግ በይቅርታ እንዲፈቱ የተደረገበት ሁኔታ አለ። ከዚህ ይቅርታ ጋር ልዩ የሚያደርገው አንድ ነገር ምንድን ነው? ከ26 በላይ የሚሆኑ ከአንድና ከዛ በላይ የሆኑ ህጻናትን ይዞ ማረሚያ ቤት የሚገኙ ሴቶች የዚህ ይቅርታ ተጠቃሚ እንዲሆኑ ተደርጓል። በተለያዩ ወንጀሎች የተከሰሱ ነገር ግን ህጻናትን ይዞ ማረሚያ ቤት የሚገኙ የህጻናቶችን መብት ከማስጠበቅ አንጻር ቦርዱ በልዩ ሁኔታ አይተው ከ26 በላይ የሚሆኑ በማረሚያ ቤት ውስጥ የሚገኙ ሴቶች ከህጻናት ጋር አብሮ የታሰሩ ሴቶች የዚህ ይቅርታ ተጠቃሚ እንዲሆኑ የተደረገበት ሁኔታ ነው ያለው። በሌላ በኩል ደግሞ እድሜያቸው ይገፋ ለማረም ማነጹ ስራ አስቸጋሪ ሁኔታ ፈጥሯል በሚል ማረሚያ ቤቱ በልዩ ሁኔታ ያቀረባቸው እድሜያቸው ይገፋ ከ60 ዓመት በላይ የሆኑ ሰዎችም የዚህ ይቅርታ ተጠቃሚ እንዲሆኑ የተደረገበት ሁኔታ አለ። በሌላ በኩል ደግሞ በህመም ምክንያት በማረሚያ ቤት ቆይታ ጊዜ ለማረም ማነጹ ስራ አስቸጋሪ ሁኔታ ፈጥሯል ተብሎ የሚታሰቡ የህክምና ማስረጃ በቦርድ የተረጋገጠ የህክምና ማስረጃ ያላቸው ሰዎችን በዚህ ይቅርታ እንዲካተቱ የተደረገበት ሁኔታ ነው ያለው።
የፊታችን ሰኞ የሚከበረውን የገና በዓል ምክንያት በማድረግ ይቅርታ የተደረገላቸው ታራሚዎች ከአርብ ጀምሮ እንደሚፈቱም ጠቅላይ አቃቤ ህግ አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችን ወደ ደቡብ ክልል ሐዋሳ ከተማ ነው የሚወስደን። የኢፌድሪ የሰላም ሚኒስቴር በሐዋሳ በነበረው የክልል ወጣቶችና የሰላም ሀገር ግንባታ ውይይት ላይ በክልሉ በሚገኘው በሐዋሳ ከተማ ባለው የሰላም ጉዳይ ላይ ከፍተኛ የተለያዩ ርዕሶች የተነሱበት ውይይት ማድረጉን እዛ የሚገኘው ዘጋቢያችን ዮናታን ዘብዲዮስ በተከታዩ ዘገባ ይዳስሰዋል።
በክልሉ ርዕሰ መስተዳድር ቢሮ የዲሞክራሲ ተቋማትና የምሁራን ዘርፍ ክትትልና የርዕሰ መስተዳድሩ አማካሪ ረዳት ፕሮፌሰር አንተን መሉ እንዳሉት የአገር ግንባታ ስራ በአንድ ሀገር ውስጥ የተራዘመ ጊዜ ሊወስድ የሚችል የሁሉንም ዜጎች አስተዋጽኦ የሚሻ በተለይም የወጣቶችን ተሳትፎ በእጅጉ የሚፈልግ ሂደት ነው። ያለ ብሔራዊ ማንነት የአገር ግንባታ ሂደት ስኬታማ ማድረግ እንደማይቻልም ተናግሯል። እሳቸው እንዳሉት በአንድ ሀገር ውስጥ የተለያዩና ወጥ የሆኑ ማንነቶች ሊኖሩ ይችላሉ። ኢትዮጵያ ደግሞ በታሪክ አጋጣሚ የተለያዩና በብዝሃነት የታጀበ ማንነት ያላት ሀገር ነች። በመሆኑም ኢትዮጵያን እንደ ሀገር ለመገንባት የጋራ ወይም ብሔራዊ ማንነትን ማጎልበት አለብን ብሏል።
የሀገር ግንባታ ላይ በአብዛኛው ሊመጣ የሚችለው ጉዳይ መስተካከል አለበት ተብሎ ስራ እየተሰራ ያለው እንቅስቃሴም እየተደረገ ያለው የጋራ የሆነው ማንነታችን ላይ በጣም የኮሰመነ አነስተኛ የሆነ ሁኔታ ነው ያለው። ስለዚህ አንን ለሻሽል በሚችል መልኩ ወደ ብሔራዊ ማንነት ባካይ ማንነት የተገፋ የተሳበ ነገር ስለነበር ይሄንን በማስተካከል የጋራ ማንነት በሚለው ሼርድ አይደንቲቲ በሚለው ላይ ቦታ ሰጥተን ለኔድ ይገባል።
ባለፉት 210 አመታት ፖለቲካው አካሄዳችን የጋራ ማንነትን ከመአጠናከር ረገድ የራሱ የሆነ ውስነቶች የነበሩበት መሆናቸውን ተናግረው የእርምት እርምጃ መውሰድ አለብን ብሏል። በተጨማሪም በማህበራዊ በፖለቲካውና ኢኮኖሚያዊ ጉዳዮች ላይ እኩል ተጠቃሚ አለመሆንና ለልማታዊ ጥያቄዎች ምላሽ አለመሰጠት ብሔራዊ ማንነታችን እንዲቀጭጭ አድርጓል ነው ያሉት።
የሄድንበት የፖለቲካል አካሄድ የራሱ ችግር እንደነበረው በመንግስት ደረጃ የሚታወቅ ነው። ያንን ለማስተካከል ስራዎች እየተሰሩ ናቸው። አካባቢ ማንነት ጎልቶ የወጣበት ወደ ብሔራዊ ማንነት ብዙ የፖለቲካል እንቅስቃሴዎቻችን ወደዛ ያዘመሙ ናቸው። አሁንም ከዛ ወጥተናል ማለት አይደለም። አሁንም ያሉ እንቅስቃሴዎች ከዛ እንዳልወጣን የሚያሳዩ ናቸው። ወደዛ ደረጃም ኢቭን ወደ ጦዘ መልኩ ይሄዱ ያሉበት ሁኔታ ነው ያለው። ስለዚህ ይሄንን በማስተካከል የተሻለ ያገር ግንባታ ማስተማር አለብን። ይሄንን ማናሻሽለው ከሆነ ደግሞ የባሰ ችግር ውስጥ ነው የምንገባው።
ሰላምና የአገር ግንባታ ሂደት ተነጣጥለው የማይታዩ ያንድ ገጽ ሁለት ፈርጅ ናቸው ብሏል።
ሰላምና አገር ግንባታ ተላይቶ የሚሄዱ ጉዳዮች አይደሉም። የአገር ግንባታ ባለበት አንዱ ኤሌመንት አንዱ ጉዳይ የስቴት ህግን የማስከበር ጉዳይ ነው። ህግን የማስከበር ጉዳይ ላይ ደግሞ የሰላምና የጸጥታ ጉዳይ አለ። የሰላምና የጸጥታ ጉዳይ ወጣቱ ባለቤት ነው። በዛ ላይ መሳተፍ አለበት። ስለዚህ ሀገር ግንባታ ሰላም ሲኖር ነው። ሰላም ከሌለ የምንለው ኢንቴግሬሽን የኢንፍራስትራክቸሮች ጉዳይ የሀገር ግንባታ ላይ ያፋጥኑ የሚችሉ ኢንስትሩመንቶች ወይም መሳሪያዎች ናቸው። እነዚህ መሳሪያዎች ውጤታማ ሊሆኑ አይችሉም። ሀገር ልትገነባ የምችለው ሰላም ሲኖር ነው። የተሻሉ ስራዎችን መስራት የምንችለው ነው። ስለዚህ ሁለቱ ሰላምና የሀገር ግንባታ ሊራራቁ የሚችሉ ጉዳዮች አሉ። አንዱ ያለ አንዱ አይቆም።
የጉባኤው ተሳታፊ ወጣት ታሪኩ ለማ እንዳለው ወጣቶች በሀገር ግንባታ ሂደት ውስጥ ሁለንተናዊ ድርሻ አላቸው። አሁን መጥቷል የተባለ ያለው ለውጥ የመጣው በወጣቶች ከፍተኛ ትግል መሆኑን ተናግሯል። ወጣቱ በአገር ግንባታና እድገት ውስጥ ዋልታ ነው ብዬ አምናለሁ የሚለው ወጣት ታሪኩ ለውጡ ሊቀጥልም ሆነ በጽኑ መሰረት ላይ ሊቆም የሚችለው ወጣቶችን የሚያሳትፍ ከሆነ ነው ብሏል። ባለፉት 27 ዓመታት መንግስት እነዚህን ጉዳዮች ባለመገንዘቡና ሁሉንም ጥያቄዎች እኔ መልሳቸዋለሁ ብሎ ማሰቡ ችግር ፈጥሯል ነው ያለው ወጣት ታሪኩ።
ራሱን የቻለ ፖሊሲ ችግር አለ። ራሱን የቻለ ቀደም ሲል የተዘራው የኒዮሊበራሎች አጀንዳ አለ። በአገሪቷ ውስጥ ከርሞ የነበሩ የልማት ጥያቄዎች አሉ። ሌላው ግን ያልተመለሰው ብዬ ማስበው መንግስት እንደ መንግስት መመለስ ማይችለው ነገር ግን ህገ መንግስቱ ብቻ የሚመልሳቸው ጥያቄዎች አሉ። እነዛን ለህገ መንግስቱ ያለመተው ጉዳዮች አሉ። መንግስት ፖለቲካዊ ምላሽ የሚሰጣቸው አሉ፣ ኢኮኖሚያዊ ጥያቄዎች የሚሰጣቸው አሉ። ሌላው ደግሞ ራሱ ህገ መንግስቱ የሚመልሳቸው ጥያቄዎች አሉ። እነዚህን በየፈርጁ ያለማስቀመጥ ችግር አለ። እነዚህ ችግሮች የተከማቸ የህዝብ ብሶትና አመፅ መጠራጠርና እንደዚሁም ደግሞ አንስተብል የሆኑ ኮንዲሽኖች እንዲኖሩ ነው ያደረገውና
መንግስት የወጣቶችን ጥያቄ ተቀብሎ እንደ ጥሩ አጋጣሚ በመጠቀም አሳታፊ ስራዎችን መስራት እንዳለበትም ተናግሯል።
አሁን ያለው በየአካባቢው የሚነሳው የወጣቶች ፍላጎቶች ወይም የወጣቶች ጥያቄዎች በጠቅላላ ሄደው መንጋ ፍትህ የምንለው የሞብ ጀስቲስ አክቲቪቲዎችን በየአካባቢው ላይ እንዲነሳሱ ያደርጋል ማለት ነው። ራሳቸው ፍትህ የማስከበር ራሳቸው መንግስት የማቋቋም ራሳቸው ፈላጭ ቆራጭ የሚሆኑ ወጣቶች በየአካባቢው በቡርጃ መልክ እንዲነሱ ነው የሚያደርገው። ስለዚህ መንግስት በአፋጣኝ ይህንን ያለውን አሁን ያለውን የለውጥ ፍላጎት ወጣቶችን እነሱን የመፍትሄ አካል ባደረገ መልኩ የመፍታት ግዴታ አለበት።
ከስልጠ ዞን የተሳተፈው ወጣት አብደል ፈታ ላሌ የአገር ግንባታ ሂደትን በማፋጠን ኢትዮጵያን የተሻለ ሀገር ለማድረግ ዜጎች የየራሳቸውን ኃላፊነት መወጣት አለባቸው ብሏል።
እኔ ለሰላም መቅረብ አለብኝ፣ መቆም አለብኝ፣ ዘብ መቆም አለብኝ። ዘብ መቆም ማለት በንግግር ብቻ ሳይሆን በተግባር መገለጽ አለበት። እያንዳንዱ ሰው ለሰላም መቅረብ አለበት። ለሰላም ሲቀርብ ደግሞ ሀገራዊ ለውጡ ማስቀጠል የሚቻልበት ነው። አሁን ያለንበት ነገር በዚህ ደረጃ የሚቀጥል ከሆነ ሌላ አደጋ ሀገሪቷ የሚከተላት ነገር ያው የምናያቸው ሌሎች ሀገሮች እንደምናያቸው ነገሮች እንደሚከሰት ጥርጥር የለኝም።
ማንኛውም ሰው ጥያቄውን በነጻነትና ሰላማዊ በሆነ መንገድ ማቅረብ የሚቻልበት ሁኔታ ስለተመቻቸ ከስሜታዊነት በመውጣት በአመንኪዮ ተደግፎ ማቅረብ አለባቸው ብሏል ወጣት አብደል ፈታ።
ዛሬ የምናፈርሰው ዛሬ የምናቃጥለው ንብረት ማንንም አይደለም የሚጎዳው፣ ራሳችን ንብረት ነው እያቃጠልን ያለ ነው። ያንን ሀገራዊ አስተሳሰብ ሳንይዝ ዝም ብለን ክብሪት የምንጭረው ነገ በእኛው በራሳችን በጀት ነው ያ የሚከናወነው። ይህንን መገንዘብ መቻል አለብን። ሴንስ ማድረግ አለብን። ቢያንስ አንድ እናት ልጇ ሲሞት የኔ እናት ስታለቅስ ጎረቤት የሚስቅ ከሆነ ይሄ በጣም የኢትዮጵያዊነት መገለጫ አይደለም? ከሌላው ህዝብ ሚለየን ኢትዮጵያዊነት መተሳሰብና አንድነታችን ነው። በዛው ልክ ስናሰፋ ነው አንድ ዋጋ ከፈልን ምንለው። ያ በሌለበት ግን ሰላም ይመጣል ብሎ መጠበቅ ዘበት ነው።
የክልሉ ሴቶች ህፃናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ አስተር ከፍታ በበኩላቸው ሰላም ማጣታችን ጎንዮሽ እንድንተያይና እንድንቃቃር አድርገናል ብሏል። በመሆኑም ይህ መድረክ ሰላማችንን ለማስፈን ቃል ገብተን ወደ ተግባር የምንገባበት ነው ያሉት መንግስት ወጣቶችን ስራ አጥነት ችግር ለመፍታት በከተማ ሆነ በገጠር ያለመታከት እንደሚሰራ ገልጸው ግን ወጣቶች ያሉባቸውን ጥያቄዎች በሰለጠነ መንገድ ብቻ እንዲያቀርቡ ጠይቋል።
መንግስት ያለበትን ውስንነትን በመቅረፍና በማሻሻል የወጣቱ ጥያቄዎች ሰላማዊ በሆነ መንገድ በየደረጃው መልስ ሊሰጥ ይገባል። ወጣቱም ጥያቄውን ሰላማዊ እና አግባብ በሆነ መንገድ ማቅረብ ይጠበቅበታል። በሀገራችን በተለያዩ ወቅቶች የተለያዩ ችግሮች መልካቸውን እየቀየሩ በመነሳታቸው በተለይም በማህበራዊ ሚዲያዎች ላይ ተአማንነት የሌላቸው ጉዳዮች በመንዛት በርካታ ክሳራዎች ደርሰውናል። የወጣቱም ተጋላጭነት ከፍተኛ በመሆኑ በማህበራዊ ሚዲያ የሚለቀቁ መረጃዎችን እውነተኛ መሆናቸውን መለየት ያስፈልጋል።
በክልላዊ የሰላምና አገር ግንባታ ኮንፈረንስ ላይ ከሁሉም የክልሉ አካባቢዎች የመጡ ወጣቶች የተሳተፉ ሲሆን የኢትዮጵያ የፍትህ ስርዓቶች ማዕከል የጥናትና ምርምር ዳይሬክተር አብደልፈታህ አብደላ አነቃቂ ንግግር አድርገዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታንን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ስፖርት የሰላም የአብሮነት የወዳጅነት ማሳያ ነው፣ የፖለቲካ ማራመጃ አይደለም ሲሉ የአማራ ክልል የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማኝ አስረስ ዛሬ በሰጡት ጋዜጣዊ መግለጫ ገለጹ። ካለፈው ዓመት ማለትም ከህዳር ወር 2010 ዓ.ም ጀምሮ በአማራና በትግራይ የእግር ኳስ ቡድኖች መካከል በነበረው የደጋፊዎች ጸብ የሁለቱ ክልሎች ቡድኖች በገለልተኛ ሜዳ ሲጫወቱ ቆይተዋል። የኢትዮጵያ የእግር ኳስ ፌዴሬሽን የሁለቱ ክልሎች የስፖርት ኮሚሽንና የተለያዩ የማህበረሰብ ክፍሎች የስፖርት ቤተሰቦችና ደጋፊዎችም ሲወያዩ ቆይተዋል። በተደረገው ስምምነት ዘላቂ መፍትሄ ላይ ደርሰናል በማለታቸው በቅርቡ ፋሲል ከነማ ወደ መቀሌ በመሄድ ጨዋታ ያደርጋል ብለዋል። አስቴር ምስጋናው ከባህር ዳር ተከታዩን ዘገባ ልካለች።
በተደጋጋሚ በደጋፊዎች መካከል በተፈጠረ ጸብ በአማራና በትግራይ ክልል የእግር ኳስ ክለቦች መካከል የሚደረግን ጨዋታ ከህዳር 2010 ጀምሮ በየሜዳቸው እንዲደረግ ተወስኖ መቆየቱ ይታወሳል ይላሉ የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሀኝ አስረስ ዛሬ በሰጡት ጋዜጣዊ መግለጫ። ይህ ውሳኔ ታዲያ የሁለቱም ቡድኖችም ሆነ ደጋፊዎች ያገኙት የነበረውን ገቢ ከማሳጣቱ ባለፈ የስፖርት ቤተሰቡንም እንዳይዝናና አድርጎት ቆይቷል። ከዚያን ጊዜ ጀምሮ የኢትዮጵያ እግር ኳስ ፌዴሬሽን ከሁለቱ ክልሎች የስፖርት ኮሚሽኖችና ከተለያዩ የህብረተሰብ ክፍሎች ጋር በመሆን ሰፊ የህዝብ ለህዝብ ውይይት ሲያደርግ ቆይቷል። አሁን ስምምነት ላይ በመድረሱ የፋሲል ከነማ ቡድን በቅርቡ ወደ መቀሌ በመሄድ ጨዋታ ያካሂዳል ብለዋል።
የተለያዩ ግጭቶች እየተከሰቱ ስላስቸገረ ይሄንን የውድድሩን የሚመራው የኢትዮጵያ እግር ኳስ ፌዴሬሽን ክለቦቹ ከአካባቢያቸው ወጥተው በገለልተኛ ሜዳ ጨዋታዎቹን እንዲያደርጉ ሲደረግ ነበር። ወደ ነበረበት ሁኔታ እንዴት መመለስ ይቻላል የሚል የአማራ ብሔራዊ ክልላዊ መንግስት የስፖርት ኮሚሽን እንደዚሁም የትግራይ ብሔራዊ ክልላዊ መንግስት የስፖርት ኮሚሽን የሚመለከታቸው አካላት፣ የክለብ አመራሮች፣ የክለብ ደጋፊዎች፣ ማህበረሰቡ ብዙ ውይይቶች ተደርገው መተማመን ላይ ተደርሷል። እነዚህ ቡድኖች በየአካባቢያቸው በወጣላቸው መርሃ ግብር መሰረት ጨዋታቸውን ያደርጋሉ ማለት ነው። ይህንን ለማድረግም ሙሉ የሆነ ዝግጅት አድርገናል። የጸጥታ ችግር አይፈጠርም። የትግራይ ክልል ውስጥ ያሉ ክለቦች ወደ አማራ ክልል ሲመጡ ማህበረሰቡ እንደተለመደው በክብር ይቀበላቸዋል፣ ያስተናግዳቸዋል፣ ጸጥታውን ይጠብቃል። ጨዋታዎች ሁሉ በአጠቃላይ በሰላም ይጠናቀቃሉ ማለት ነው። የኛ ክለቦችም ወደ ትግራይ ክልል ሲሄዱ በተመሳሳይ ሁኔታ ጨዋታቸውን በአግባቡ በሰላም ጨርሰው ይመለሳሉ የሚል ተስፋ ነው ያለን። ይሄም በትግራይ ክልል በኩል ተረጋግጧል ማለት ነው። ስለዚህ እንግዲህ የኛ ክለብ ሰሞኑን ወደ ትግራይ ወደ መቀሌ ይሄዳል፣ ፋሲል ከነማ፣ እንደዚሁ ደግሞ ከዛ ቀጥሎ ሽሬ እንደ ስላሴ የእግር ኳስ ቡድን ወደ አማራ ክልል ይመጣል። ሲመጡ ዝግጅቶች አድርገናል፣ እንቀበላቸዋለን።
አቶ አስማኝ እንደሚሉት ስፖርት ለሰላም ለፍቅር ለአብሮነትና ለወዳጅነት የሚደረግ ጨዋታ እንጂ የፖለቲካ ማራመጃ ባለመሆኑ በስፖርት ሜዳ ላይ ደጋፊዎች ምንም አይነት የፖለቲካ አጀንዳ ይዘው መግባት የለባቸውም ብለዋል። ብዙ ጊዜ በደጋፊዎች መካከል ጸብ የሚፈጠረው በዳኞች ውሳኔ መሆኑን ከደጋፊዎች ጋር በነበረው ውይይት እንደተገለጸ ተጠቁመው አሁንም ቢሆን ዳኛ ፍጹም ሊሆን አይችልምና ጥፋተኛ የሆነ ዳኛ በወጣለት የስፖርት ህግ ስለሚቀጣ ማንኛውንም ውሳኔ በጸጋ መቀበል ይገባል ብለዋል።
የዳኝነት ውሳኔ ፍጹም ሊሆን አይችልም። ዳኝነት እንደሚታወቀው ህጎች አሉት፣ 17 ህጎች። እነዛን ህጎች እኛ እንደ ተራ ግለሰብ ላናውቃቸው እንችላለን፣ ዳኛው ያውቃቸዋል። ጨዋታ በሚያጫውትበት ጊዜ እነዛን 17 ህጎች ይተገብራል። እንደገና ደግሞ ዳኛ ሰውም ስለሆነ ሊሳሳት ይችል ይሆናል፣ ወይም ደግሞ እኛ የማይመስልልን አይነት ውሳኔ ወስኖ ሊሆን ይችላል። ያንን እሱ ሲወስን ወደ ግጭት ሳይሆን መግባት ያለብን ዳኞች የሚጠየቁበት ህግና አሰራር አለው። ራሱ ስፖርቱ የስፖርት የእግር ኳስ ፌዴሬሽኑ ህግና አሰራር ዳኞች የሚጠየቁበት የዳኞች ሪፖርት የሚወጣበት የሚታይበት የሚገመግምበት ቦታ አለው። ያንን ጨዋታ ለሚያስተባብረው ለዋናው አካል እንተውና እኛ እርስ በርሳችን ግን ኳሱን አይተን ተዝናንተን ነው መለያየት ያለብን።
በተመሳሳይ ስሁል ሽሬ ከባህር ዳር ከነማ ጋር በባህር ዳር ከተማ በቅርቡ በሚያደርገው ጨዋታ የባህር ዳር ከተማ ነዋሪዎች የተለመደ እንግዳ ተቀባይነታቸውን አሳዩ ሲሉ ጥሪ አስተላልፈዋል።
ባህር ዳር ህዝብ፣ የባህር ዳር ወጣት እንደተለመደው ስፖርት ነው የምንጫወተው። ስፖርት ደግሞ ሁሉንም ሰላም የሚያደርግ የሚያስተቃቅፍ የሚያስተባብር እንጂ የሚያጣላ የሚያጋጭ የፖለቲካ መቀስቀሻ የሚሆን አይደለም። ስፖርት ከፖለቲካ ነጻ መሆን አለበት።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው እናመሰግናለን። አድማጮች፣ ጋቢና ቪኦኤ በቅርቡ በአዲስ ፕሮግራም በአዲስ ቅንብር ለእናንተ ለወጣቶች የሚሆኑ ፕሮግራሞችን ይዞ ይመለሳል። እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ከጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማንን፣ ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያብሮ ነበር። የስርጭት መሐንዲሱ አልፈሬዶ አልሳንቶስም አብሮን ነበረ። ጉዟችሁ የሰመረ ይሁን እያልን በመሀሪ ብራዘርስ በተከታዩ ሙዚቃ እንሰናበታችኋለን። መልካም ምሽት። በነገ ጉዞ እንገናኝ።
ተደባልቀው እናውቃለ ቀምሰናቸው ከፍዝቁን አይተነዋል። ብዙ አሳልፈን ብዙ ኖረናል። ትዝ ይልሻል ያወራነ ትውሳለሽ ያደረግነ What is shallow? I'm now this over good and I don't know be what I cheer I'm rolling out yes I know I've heard all the night much customer oh that is hard. She's on ya, double feet too. Alvarado, you know to cool. What does she love? Looking at this, what does she love? What does she love? Love.
Kun Radio Sagale Amerikati. Radio Sagale Amerika.